ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አንባቻችን ዛሬ ማክሰኞ የካቲት 19 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የወያኔ አገዛዝ በኢትዮጵያ ታሪካዊ ጠላቶች እየተረዳ ስልጣን ከያዘበት ጊዜ ጀምሮ ኢሃፓ ይህን ከይሲ ዘረኛ ኃይል ከማጋለጥ ተቆጥቦ አያውቅም። ከዚህ በተጨማሪም ሌሎች ዘረኛ ተገንጣይ ድርጅቶችንም ከእኩይ ድርጊታቸው እንዲቆጠቡ ያሳስብ ነበር። ወያኔ ኢህአዴግ በንቢል ጭምብል ለማወናበድ ቢሞክርም አንድ እርምጃ እንኳ መራመድ አልተቻለውም። የወያኔው የኦሮሞ ክንፍ ኦህዴድ አሁን ስልጣን ይዞ ህዝብ የሚያፋጀው የወያኔ የአማራው ክንፍ በአዴንና የደቡቡ የወያኔ ክንፍ ዋን ምን ተቀየርን ቢሉ ከወያኔነት ቆሻሻቸው ሊጸዱ የማይችሉ ናቸው። እታቸው መክሰም ብቻ ነው። የኦሮሞ አክራሪዎች እንደ ትግሬዎቹ አክራሪዎች ሁሉ አገራችንን የማጥፋቱን ሴራ ቀጥለው ህዝብ እያፈናቀሉ ነው። ትግላችን ከመቼውም ጊዜ በበለጠ ተቀናሽቶ መቀጠሉ የግድ ነው። በዛሬ ዝግጅታችን ገለባና ምርቱን መለየት አለብን በሚል ርዕስ ከዝግጅት ክፍላችን የቀረበ በአምሮ በለጠ የቀረበ ጽሑፍና በመጨረሻም ህዝበኝነት ለውጥን አይተካም በሚል የሹሙን እብጠትና የመንጋውን ጫጫታ በሚመለከት ቀርቦ የነበረውን ሐተታ እናሰማለን። በሁለተኛው ክፍል ፕሮግራማችን በአቤ ጉበኛ የተደረሰውን አንድ ለእናቱ መጽሐፍ ትረካ ክፍል 14 እናቀርባለን። በቅድሚያ ዜና። ላለፉት 3 ወራት በሰራተኞች ታግተው የነበሩት የህንዱ የአይኤልኤፍኤስ ኩባንያ ስራ አስኪያጆች የነበሩ 4 የህንድ ተወላጆች ባለፈው ሳምንት ቅዳሜ ተፈተው ወደ ሀገራቸው መመለሳቸውን ቢዝነስ ላይን የተባለው ህንድ ሀገር የሚታተም ጋዜጣ ዘግቧል። እንዳውያኑ የተፈቱበት ሁኔታ ባለስልጣኖቹ ለመግለጽ ፈቃደኛ ያልሆኑ ሲሆን ሰራተኞቹ የአራት ወር ደሞዛቸው 4,890,000 ብር መጠየቃቸው ይታወቃል። ከህዳር 14 ቀን 2011 ጀምሮ በሰራተኞች ታግተው የነበሩት ህንዳውያኑ ስራ አስኪያጆች በተለያዩ ጊዜያት በፖሊሶች ትብብር ለማምለጥ ቢሞክሩም ሰራተኞቹ ተባብረው ያስቀሯቸው መሆኑ ተነግሯል። አንደኛው የህንድ ሰራተኛ በኢሚግሬሽን ችግር ምክንያት አሁንም ኢትዮጵያ ውስጥ እንደሚገኝ ጋዜጣው ዘግቧል። የአውሮፓው ኮሚሽን ሰኞ ባወጣው መግለጫ በአማራ ክልል ከ90,000 በላይ ተፈናቃዮች መኖራቸውን ገልጾ ከነዚህ ውስጥ 40,000 የሚሆኑት በምዕራብና ማዕከላዊ ጎንደር በቀማንትና በአማራ ብሔረሰቦች መካከል በተፈጠረ ግጭት የተፈናቀሉ ናቸው ብሏል። መግለጫው በተጨማሪ ከማንነት ጥያቄ ጋር ተያይዞ ካለፈው ዓመት አጋማሽ ጀምሮ በአካባቢው ውጥረት የነበረ መሆኑን ገልጾ ባለፈው ህዳር ወር በውጥረቱ መባባስ በተከሰተው ግጭት የበርካታ ሰዎች ህይወት የመጥፋቱንና ቤቶች መቃጠላቸውን ገልጿል። 18,000 አባወራዎችን ለመርዳት የ18,000,000 ብር ድጋፍ እንደሚያስፈልግ ከመግለጹም በላይ ኮሚሽኑ በራሱ ባደረገው የዳሰሳ ጥናት ተፈናቃዮች ያሉበት ሁኔታ አሳሳቢ መሆኑንና የምግብ መጠለያና ሌሎች መሰረታዊ ቁሳቁሶች እርዳታ በአስቸኳይ ያስፈልጋቸዋል ብሏል። መግለጫው በግጭቱ ምክንያት 1,000 የሚሆኑ የቀማንት ተወላጆች ወደ ሱዳን መሰደዳቸውና የተወሰኑት ጥገኝነት መጠየቃቸውንም ጠቅሷል። በምዕራብ ወለጋ የታጠቀውን ኃይል እያንቀሳቀሰ የሚገኘው የኩምሳ ድሪባ ምክትል የሆነው ሁንዴ ድሪሳ እጁን ሰጥቶ የገባ መሆኑን ቢቢሲ ገልጿል። እንዴ ዲረሳ እጁን የሰጠው የህዝብን ጥሪ ለመመለስ ነው ያለ ሲሆን ወደፊትም ቢሆን የኦሮሞና ኦሮሚያን መብት ለማስከበር መታገላችን ይቀጥላል ብሏል። ያኪም ቢበላይ ያለውን ጦር የሚመራው እሱ መሆኑን የገለጸው ኩንዴ ዲረሳ ከመሪው ከኩምሳ ድሪባ ጋር በጉዳዩ ላይ መነጋገሩን ተቆሞ እጅ መስጠቱ ሽንፈት ለመሰለው የቀረ መሆኑን ገልጿል። አያይዞም ጫካ የቀረው ጦር እጁን ከሰጠው ያንሳል ካለ በኋላ በታጣቂው ጦር መካከል እንግባ አንግባ በሚል አቋም ላይ ልዩነት የተፈጠረ መሆኑን ገልጽ አድርጓል። በምስራቅ ወለጋ አንድ የህዝብ ማመላለሻ ሚኒባስ መኪና ተገልብጦ 11 ሰዎች ሲሞቱ 8 ሰዎች ያካል ጉዳት የደረሰባቸው መሆኑ ታውቋል። 19 ሰዎችን አሳፍሮ ከነቀምት ወደ ሱቢሰሪ ወረዳ ይጓዝ የነበረው መኪና አደጋ ሊደርስበት ይቻለው የፊት ጎማው ወልቆ በመበረሩ ነው ተብሏል። ባደጋው ከፍተኛ ጉዳት ሊደርስ የቻለውም ተሽከርካሪው ከመጠን በላይ ይፈጠን ስለነበረ መሆኑም ተገልጿል። ባለፉት አመታት ለገቢና ለውጭ ንግድ አገልግሎት በሚሊዮን የሚቆጠር ዶላር ከብሔራዊ ባንክ ወስደው ተመጣጣኝ ምርት ወደ አገር ያላስገቡ እንዲሁም ተፈላጊነት ያላቸውን ምርቶች ወደ ውጭ ልከው የውጭ ምንዛሪውን ወደ አገር ቤት ያልመለሱ 240 ድርጅቶች ተለይተው ዝርዝራቸው የተዘጋጀ መሆኑ ታውቋል። በብሔራዊ ባንክ የውጭ ምንዛሪ ህግ መሰረት ማንኛውም አስመጪ ከባንክ ከወሰደው የውጭ ምንዛሪ መጠን ወደ አገር ውስጥ ምርት ማስገባት ያለበትና እንዲሁም የሀገር ምርቶችን ወደ ውጭ በመላክ ንግድ ላይ የሚንቀሳቀስ ላኪ የተላከውን ምርት የሚመጥን የውጭ ምንዛሪ ማስገባት ግዴታ ያለበት ሲሆን ይህን በማያደርጉ ነጋዴዎች ላይ ቅጣት የሚፈጸምባቸውና እንዲሁም የውጭ ምንዛሪ ከየትኛውም ባንክ እንዳያገኙ የሚያደርግ ህግ መኖሩ ይታወቃል። ባለፉት አመታት በርካታ ነጋዴዎች ይህንኑ ህግ እየጣሱ ምንም አይነት እርምጃ ያልተወሰደባቸው ከመሆኑ ሌላ በስራው ውስጥ እንዲሳተፉ ተፈቅዶላቸው በርካታ የውጭ ምንዛሪ በውጭ ሀገር ማስቀረታቸው በመረጃ ተደርሶበታል ተብሏል። ብዙዎቹ ከባለስልጣኖች ጋር በነበራቸው የቅርብ ትስስር በብዙ ቢሊዮን ዶላር የሚገመት የሀገሪቱን ገንዘብ በውጭ ሀገር እንዲቀር ማድረጋቸው ተረጋግጧል። ብዙዎቹ የወያኔው ድርጅት የህወሓት የግል ሀብት የሆኑና ድርጅቱ የሚቆጣጠራቸው ተቋሞች መሆናቸው ይታወቃል። በአሁኑ ወቅት አገዛዙ ዝርዝሩን ከማዘጋጀት ባሻገር ሊወስድ ያቀደው እርምጃ ምን እንደሆነ አልታወቀም። በሳውዲ አረቢያ ህጋዊ መታወቂያና መኖሪያ ፈቃድ የሌላቸው ተብለው በቁጥጥር ስር የነበሩ 600 ኢትዮጵያውያን ወደ አገራቸው የተመለሱ መሆናቸው ታወቀ። በተለያዩ ጊዜያት ወደ ሳውዲ አረቢያ የገቡት እነዚህ ኢትዮጵያውያን ይኖሩ የነበሩት ጂዛን በሚባለው የሳውዲ ክፍለ ሀገር ሲሆን ለረጅም ጊዜ እስር ላይ እንደነበሩም ተነግሯል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃለላል። ገለባና ምርቱን መለየት መቻል አለብን። ይህ ሐተታ ለመጀመሪያ ጊዜ የተደረፈው ሰኞ ሰኔ 4 ቀን 2010 ዓመተ ምህረት ነው። በአጉል ተስፋ ሆነ በጦዘ ምኞት ሐቅን ወደ ጎናሽ ቀንጥረን ወደ ቅዠት ዓለሙ መዘፈቅ አገርን በተመለከተ ጉዳይ ከሆነ ጉዳቱ በጣም ከፍተኛ ነው። መራራም ቢሆን ያለውን ሐቅ ተቀብሎ ለችግሮች መፍትሄ መፈለግ ያስፈልጋል። በተለይም ገዢዎች በዘመናችን አያሌ ሐሰትና አደናጋሪ ዜናዎችን ወይም መረጃ የሚሉትን የሚያሰራጩ በመሆናቸው ወያኔ ራሱን ከውድቀት ለማዳን ግንጥ የተፈረበትን ድንጋይ ሳይቀር በመፈንቀል ላይ ነውና አዲሱን ሹም በተመለከተ ሆነ ባድመና ዛላምበሳን ለሻዕቢያ ያስረክብ ሲወሰን ይህ ነው የማይባል አደናጋሪ መረጃና ሐቅ ተብዮችን ማደናጋሪያዎችን እያሰራጨ ነው። በመሆኑም ደግመን ወገን ሐቁ ይህ ነው ብሎ መርዶም ከተባለ ማዳረሱ ግዳጃችን ሆኖ ይገኛል። በቅድሚያ አዲሱ ሹም ማን ነው? ወያኔ ሆኖ የወያኔ ሌፍተናንት ኮሎኔል ሆኖ የደህንነት ሰራተኛ ሆኖ በአሜሪካ የስለላ ድርጅት NSA የሁለት ዓመት ስልጠና ወስዶ ቤተሰቡ የወያኔዎች መናኸሪያ በሆነው በአሜሪካ ደንቨር ከተማ አስፍሮና ልጆቹንም በግል ትምህርት ቤት አስተምሮ የአኖሌ ሐውልት ገንቢ ኮሚቴ አባል ሆኖ ኦህዴድ ሆኖ ኦሮሞውም ሌላውም ሲገደል ጸጥ ብሎ ወይኖ የከረመ ግለሰብ ነው። በስተርጅና ህዝባዊ ይዘት በተአምር አገኘ ብሎ ማመን ቢከብደን የሚፈረድብን አይሆንም። አሜሪካ ወያኔን ከውድመት ለማዳን ባደረገችው ጥረት ግለሰቡን ወደፊት አምጥታና ወያኔ በተወሰነ ደረጃ ለቀቅ እንዲያደርገው አድርጋ ማስተንፈሻና ወያኔን ከሙሉ ጥፋት ማዳኛ ያደረገችው ግለሰብ ነው ቢባል ማመኑ በጣም ይቀለናል። ግለሰቡ ሃይማኖትና ፖለቲካ ደብለቅ የሚልበት ንግርት አለ መሪ ትሆናለህ ብሎ ሳያፍር የሚለፈልፍና ሁሉንም አዋቂ ነኝ ብሎ ከወዲሁ የሚታበይ ነው። ይህን ሁሉ ሆነ አልሆነ ብለን እንለፈው። ስልጣን ይዟል ወይ ሲባል መልሱ ራሱም ናይሮቢ ላሉ ዜጎች እንደተናገረው የለም ምንም ስልጣን የለውም ነው። የፖለቲካ ስልጣን የዲስኩር ማድረግ ችሎታና እድል አይደለም። በኢትዮጵያና በመላው አፍሪካ ማለት እንችላለን ስልጣን የዴሞክራሲያዊ ህዝባዊ ምርጫ ውጤት አይደለም። ስልጣን የሚሰርጸው ከጠመንጃ ኃይል ነው። ማን ነው ጦሩን የሚያዝ? አፋኝ ተቋሙን የሚቆጣጠር? ማን ነው የሀገሪቷን ንብረት ኢኮኖሚውን በእጁ ያስገባው? ማን ነው አዛዥ ናዛዥ? የዚህን ሁሉ መልስ ለ28 ዓመታት ህዝብ ሁሉ ያውቃል። ኢህአዴግ ተብዬው የተለጣፊ አጀብና የወያኔ ጭምብል መሆኑን አሌ የሚል ማንም የለም። ለማ ተባለ ደመቀ ወይ ገዱ ወዘተ ሁሉም የወያኔ መጋዣ ሆነው የታዩና የነበሩም ናቸው። ስልጣን ሙሉ በሙሉ በወያኔ እጅ ነው። ጡረታ ወጡ የሚባሉት ወያኔዎች ከማይረቡ ቦታዎች ተነሱ እንጂ ከዋና የስልጣን ቦታቸው ነቅነቅም አላሉ። አዲሱ ሹም ስብሃትን የማባረር ችሎታም አቅምም ፍላጎትም የለውም። ቧልት ነው የሚካሄደው። ሳሞራን በተመለከተ ይህ ችሎታ አልባ ሰውዬ ጤናው አውቆት ከስራ ልትሰናበት ሲል ጊዜ ያለፈ ሲሆን ያለፈው ጠቅላይ ሚኒስትር ጊዜ ነው የዛሬው ተቺው ወያኔው ትግሬ ሰዓረ መኮንን የተመደበለት። የሀገራችን ሰራዊት አሁንም የለም። ጦሩን የሚቆጣጠሩት ከላይ እስከ ታች ወያኔዎች ወይም የትግራይ ተወላጆች ናቸው። ጌታቸው አሰፋ ቢነሳ ከስሩ የደህንነቱን መምሪያዎችና መዋቅር በሞላ ተቆጣጣሪዎቹ ወያኔዎችና የትግራይ ተወላጆች ናቸው። ጌታቸውን የተካው አደምም ቢሆን እድሜውን በወያኔ መጋዣነትና ተለጣፊነት ያሳለፈ ነው። ለወሬ የለው ፍሬ ይላል የሀገራችን ሰው። ህዝብ ሊሰማ የሚፈልገውን መንገሩ የፖለቲካ ዋና ማደናገሪያና ድጋፍ ማግኛ ዘዴ ነው። በተለይ ምረጡን ደግፉን ሲሉ ጨረቃ በግራ እጃችን ፀሐይ በቀኝ እጃችን ይዘንላችኋል ይላሉ። በመሆኑም በልፈፋው ሳይሆን በተጨባጭ ድርጊታቸው በስራቸው ነው መገመት መገምገም ያለባቸው። በልፈፋ ቢሆንም ማኖሮ በደርግ ጊዜ ዴሞክራሲን ተላብሰን ከድህነት ተላቀን ነበር። የወያኔ ኢኮኖሚ አደገ ተመነደገ የሚባለው ሀቅ በሆነ ኖሮ ባስከፊ ድህነትና ባሰቃቂ ረሃብ ባልማቀቀን ነበር። ወያኔ ግራ ቀኝ የረገጠውና ጭንቅና ቀውስ የገባው ህዝብ ተባብሮ ትግል ስላፋፋመበት ነው። ይህን ለማስቆምና በተለይም ህዝብን እርስ በርሱ ለመከፋፈል ብዙ ጥሮ ነበር። ጽንፈኞችን አስተማርቶ ህዝቡ ያገኘውን ህብረት ለማፍረስም ሞክሯል። ህዝብ እንደ ኢትዮጵያዊ ሳይሆን በጎጥ በብሔረሰብ ደረጃ ተከፋፍሎ እንዲደራጅም ሙሉ ድጋፍን ሰጥቷል፣ እየሰጠም ነው። ለወያኔ ጠላቱ በጎጥ መደራጀት ሳይሆን ኢትዮጵያዊነት ነው። ስለዚህም ኢትዮጵያዊነትን የተጻረሩ ሁሉ አወቁም አላወቁም ለወያኔ ድጋፍ ሰጥተዋል፣ እየሰጡም ናቸው። ይህ እንዳለ ሆኖ ምን ተጨባጭ ነገር ተፈጸመ ሲባል መልሱ ዳርዳሩን እንጂ የረባ ነገር አላየንም የሚል ነው። ሁሉም እስረኞች ይፈቱ ሲባል ወያኔ እውቅና ያገኙትን ጥቂቶችን የተራ ወንጀል ታፋሪዎችን ፈቶ ብዙ ሺዎችን እንዳሰረ አለ። በእስር አሁንም ግብረስየል መቀጠሉን መረጃ አለ። የኢህአፓን እስረኞች በተመለከተ ስለ ጉዳዩ ትንፍሽ እንኳን እንዲል ወያኔ አልፈቀደለትም። ጸረ ህዝብ ጸረ ዴሞክራሲ የሆኑ አዋጆችም አልተሻሩም። ጊዜው የደረሰና ለፕሮፓጋንዳ ፍጆታ ይጠቅማል ከተባለው የአስቸኳይ ጊዜ አዋጅ በስተቀር የጽንፈኛ ኦሮሞና የአዲሱ ሹም ደጋፊ የሆነ የሬዲዮና የቴሌቪዥን ጣቢያ በአዲስ አበባ ቢሮ ከፈቱ ማለት የፕሬስ ነጻነት ተከበረ፣ የታሰሩ ጋዜጠኞች ተፈቱ፣ ወያኔያዊ ቁጥጥር ተነሳ፣ ተወገደ ማለት አይደለም። አዲሱ ሹም ስንቱን ሲለፈፍ ሊያነሳው ሊጠቅሰው ባይፈልግም ከተሾመ ጀምሮ አማራው ከየቦታው እየተፈናቀለና እየተሰቃየ ነው። ለነዚህ ይህ ነው የሚባል እርዳታና ድጋፍ ሳይሰጡ በጎጥ ስሜት ብቻ በሙስና ተከስቶ ለተፈታ ግለሰብ በሚሊዮን ብር መኪና የሚገዙ ህሊና ቢሶች ዜጎች እንዳሉም ስናይ የመከራችን ልክ ዘግናኝ ሆኖብናል። በከተሞች ቤቶችን ማፍረስ ቀጥሎ በፈረሱት ላይ የትግራይ ባለሀብቶች ፎቅ እንዲሰሩ እየተደረገና በእቅድም ለነሐሴ የተያዘ ነው። አዲሱ ሹም ወያኔዎች በሙስና ክስ ሊወጥራቸው ነው ብለው ጮቤ የረገጡም ጥቂቶች አልነበሩም። በሙስና ሀገራችንን ያደማው ሜቴክን ትመራ ዘንድ ግን የሙስና አቴጌ አዜብ ነች የተሾመችው። አይታክቴ አጭበርባሪዎች ንቀውናልና የሾማት እኮ እጅ ከፍንጅ ይዞ ሊያስራት ነው ብለው ሊያሞኙን ሊያስቁንም ሞክረዋል። ከሁሉም በላይ ግን ውሳኔው አዲሱን ሹም የሚመለከት ባይሆንም ወያኔ የሀገራችንን መሬት ለሻዕቢያ ሊያስረክብ ወስኖ ብሔራዊ ክህደትን ዳግም ሊፈጽም ተነስቷል። ቋራ ለሱዳን ሲሰጥ ዝምታን የመረጡ፣ ወልቃይት ጠገዴ ወዘተ ወደ ትግራይ ሲጠቃለል የደገፉ ዛሬ መሬታችን በሚሉት መጣባቸውና ኦኦ ሲሉ እየሰማን ነው። ባድሜ የሀገራችን መሬት ነው ተብሎ ከመቶ ሺህ ያላነሰ ኢትዮጵያዊ ደሙን አፍሷል። አዲሮብ ነዋሪዎች ኢትዮጵያዊነታቸውን አስከብረው የቆዩ ሆኖ ሳለ ለጠላት ሻዕቢያ አሳልፎ ወያኔ ሊሰጣቸው ተነስቷል። ባሰ እንጂ ምን ለውጥ መጣ? በዚህ ክደት ወሳኙ ወያኔ ራሱ ብቻ ነው። ትግራይን በሚመለከት ጉዳይ ማንም ተለጣፊ ትንሽም ውሳኔ ማድረግ አይችልም ወርቅ ዜጋ ብሎ ከማዳነቅ በስተቀር። ስለዚህ ክህደቱ የተፈጸመው በነ ስብሃት፣ ደብረ ጽዮን፣ አባይ፣ አዜብ፣ በረከትና መሰሎቻቸው በትግራይና ኤርትራ ተወላጆች ወያኔዎች ነው። የህዝብ ፍላጎትና ጥያቄ አሁንም በሚገባ እንዳልተከበረ፣ መስዋዕትነቱ እንደተናቀ በቂ መረጃ እነሆ አለ። ህዝብ ሁሉን አቀፍ የሽግግር ሂደትን መጀመር ጠየቀ እንጂ የወያኔ ጉልቻ ይቀያየርልን ሲል ደሙን አላፈሰሰም። የሽግግሩን ሂደት አዲሱ ሹም ሊያፈን ተሹሟልና በዚሁ መሰረት ህዝብ በወንጀል የሚፈልገውን ጸረ ኢትዮጵያ ጠባብ ሌንጮና መሰሎቹን ሮጦ አጥፏል። ሌሎቹም ለኢትዮጵያ አልቆሙ፣ ለሆዳቸው ያደሩ ባንዳና ልፍስፍሶችንም ሊሰበስብና እነሆ ወያኔ ለስልጣን መሰረቱን አሰፋ ሊለን ተዘጋጅቶ ይገኛል። የዚህ ጸያፍ ክህደት ተባባሪ የሚሆኑ ራሳቸውን በኢትዮጵያ ጠላትነት መመደባቸውን አውቀው ቢታረሙ ቢታቀቡ ይሻላቸዋል ብለን እንመክራለን። የህዝብ ጥያቄ ተገቢውን ምላሽ ማግኘት አለበት እንጂ በወያኔ ተሽመድምዶ መደናቀፍ መታጠፍ የለበትም። ይህን ልንፈቅድ አይገባምና ትግላችን መቀጠሉ ወሳኝና አማራጭ የለሽ ነው።
ሁሉም የፖለቲካ ሰኞች ይፈቱ፣ ፀረ ዲሞክራሲ አዋጆች ይሻሩ፣ ሁሉን አቀፍ የሽግግር ሂደት ይጀመር፣ ህዝብን ማፈናቀልና ቤቱን ማፈራረስ ባስቸኳይ ይቆም፣ የወያኔ ጨቋኝና ዘረኛ አገዛዝ ያክትም። እነዚህን መሰል ጥያቄዎች መልስ ያገኙ እንጂ ትንግርታለኝ ጮሌ በላያችን ላይ ይምጣ አላልንም። ጸረ ወያኔው የጋራ ትግላችን ተጠናክሮ ይቀጥል። ስራ ማቆም አድማ፣ የሙት ከተማ አድማ፣ ተቃውሞዎች፣ ሰልፎች ያብቡ።
ወያኔ ምን አጠፋ ለሚሉ መልሱ ኢትዮጵያዊነት። አምሮ በለጠ ከአዲስ አበባ። የወያኔ የግዛት ዘመን ለብዙሃኑ የኢትዮጵያ ሕዝብ የስቃይና የመቅሰፍት ዘመን ሲሆን፣ በጥቂት የወያኔ ገዢዎችና በዙሪያው በተኮለኮሉ ጀሌዎቹ ደግሞ አዎ የፍሳሐ ዘመን ሆኖላቸዋል። የኢትዮጵያ ሕዝብ በተለያዩ ጊዜያት የወያኔን አገዛዝ ታግሏል። የኢትዮጵያ ሕዝብ ለሚጠይቀው የነጻነትና ዲሞክራሲ ጥያቄዎች ምላሹ ግድያ፣ እስራት፣ የቁም ስቃይን መስጠት እንደሆን 1997 ዓመተ ምህረትና 2008 ዓመተ ምህረት ወያኔ ለኢትዮጵያ ሕዝብ የሰጠው ምላሽ ላብነት መጥቀስ ይቻላል። ለዚህ ጽሑፍ መነሻ የሆነን በዚህ በያዝነው ታህሳስ ወር 2009 ዓመተ ምህረት ወያኔ የፓርቲ አባሎችን በዚሁ በመዲናይቱ አዲስ አበባ በሁሉም ወረዳዎች ስብሰባ ጠርቶ ነበር። የወያኔ፣ የባዴን፣ የኦህዴድ፣ የድህዴን አባላትን ለየብቻቸው ሰብስቦ ነበር። የስብሰባው ዓላማ በ2008 ዓመተ ምህረት በተለያዩ የሀገሪቱ አካባቢዎች የተካሄዱ ህዝባዊ አመጾችን በማውገዝና በማንቋሸሽ ላይ የተመሰረተ እንደነበር መረዳት ተችሏል። ከህወሓት ወያኔ በስተቀር በባዴን፣ በኦህዴድና በድህዴን ስብሰባ ላይ የወያኔ አባላት በበላይነት በተቆጣጣሪነት ተመድበው እንደነበረም ልብ ይሏል። እርግጥ ነው በተወሰኑ ወረዳዎች እስከ መቼ የናንተ ተገዢ ሆነን እንኖራለን ውጡልን የሚል የከረረ ተቃውሞ ከተሰብሳቢው በስብሰባው አዳራሽ እንደፈጠጣቸው ማወቅ ተችሏል። በዚህ ስብሰባ ላይ በአወያይነት የተመደቡ 3 ካድሬዎች ሲሆኑ የባዕድን ካድሬ የአማራውን የወዴት ደግሞ የኦሮሞን ህዝብ እንዲያንቋሽሹ በመጨረሻም የወያኔው ካድሬ መደምደሚያ እንዲሰጥ ነበር የተደረገው። ወያኔ ስልጣን ከያዘና ኢትዮጵያን እያፈረሰ ህዝቧን ለስቃይ መዳረጉ ለዓለም ህዝብ ካናኘ በኋላ የኢትዮጵያ ህዝብም ወያኔን በዓላማውና በተግባሩ ከህዝብ ከተተፋ በኋላ በየመድረኩ ወያኔ ኢትዮጵያና ህዝቧን ምን በደለ? መስዋዕትነት ከመክፈል ያለፈ በ2008 ዓመተ ምህረት በኦሮሚያ በኦሮሚያና በአማራ ክልል በተደረጉ ህዝባዊ አመጾች የትግራይ ተነጥሎ ለምን የጥቃት ኢላማ ይሆናል በአዲስ አበባ የአባላት ስብሰባ ላይ መነሳቱም አሳዛኝም አሳፋሪም ነው። ከዚህ ላይ የወያኔ አባላት ለመሰረያ ዓላማዎች ግብ ሲል የትግራይን ህዝብ ከመላው የኢትዮጵያ ህዝብ ለመነጠል የሚያደርጉትን መፍጨርጨር ከንቱ ድካም መሆኑን መረዳትም ማስረዳትም ወቅቱ ይጠይቀው አብይ ጉዳይ መሆኑን መረዳት ይገባል። የኢትዮጵያ ህዝብ ጸቡ ከወያኔና ከስርዓቱ እንጂ ከትግራይ ህዝብ ጋር ጥላቻም ጸብም የለውም። በዚህ ዘመን ላይ ሆኖ ወያኔ ለኢትዮጵያ ህዝብ መስዋዕት ሆኖ ለዚህ ከማብቃት ሌላ ምን በደለ የሚል ጥያቄን ማንሳት ስህተት ብቻ ሳይሆን ወንጀልም ነው። የኢትዮጵያ ህዝብና ወያኔን አምረው የሚታገሉ ተቋሞች ወያኔ ጸረ ኢትዮጵያና ጸረ ህዝብ ነው ሲሉ እንደ ወያኔ ጭፍን አፍቃሪዎች ጭፍን ጥላቻ አድሮባቸው ወይም ተጠናውቷቸውም አይደለም። የወያኔ እኩይ ዓላማዎችና ተግባራቶች ለኢትዮጵያ ሀገራችን ጸር በህዝቧ መቅሰፍት በመሆናቸው እንጂ ወያኔ ለኢትዮጵያ ህዝብ መስዋዕትነት ከፍሎ ከዚህ ከማድረስ ያለፈ ምን አደረገ ጥያቄ የሚያነሱ ወያኔ በ1967 ዓ.ም ሲተነሰስ ጀምሮ ጸረ ኢትዮጵያዊነቱን በሰነድ አስፍሮና አስረግጦ ወደ ደደቢት በረሃ የገባ መሆኑን ክርክር የሚከፈትበት ጉዳይም አይደለም። የመጀመሪያው የወያኔ ጸረ ኢትዮጵያዊነት መግለጫው በማኒፌስቶ ሰነዱ ላይ ትግራይን ከኢትዮጵያ አስገንጥሎ ነጻ ሀገር እመሰርታለሁ አቋሙ ነበር። ሁለተኛው የዚያ ዘመን የወያኔ ጸረ ኢትዮጵያ ተግባር የሻቢያ ፍጡርነት ተላላኪ መሆኑ ነበር። ተላላኪነትና ቅጥረኝነቱም ለሻቢያ ለማሳየት ስል የኤርትራን ጥያቄ የቅኝ ግዛት ጥያቄ ነው ብሎ የፈረመና መተማመኛ የሰጠ በታኝና ጎጠኛ ድርጅት እንደነበር እንዴት ይረሳል? ወያኔ ትግራይን ከኢትዮጵያ አስገንጥሎ ትግራይን ነጻ ሀገር አድርጋለሁ የሚል ከነበር ዛሬ ለምን ኢትዮጵያን እገዛለሁ እያለ ሀገሪቱን ለምን በጥፋት ይዳርጋል የሚል ጥያቄ ገራገር መሳይ ጥያቄ መነሳቱ አይቀር ይሆናል። በተለይም የወያኔ ከንቱነት በውል ማጤን የተሳናቸው ወገኖች ወያኔ ዛሬ የኢትዮጵያ ገዥ የሆነበት ሚስጥር የተመቻቸው ወታደራዊ ድርቅ ከ1977 እስከ 1980 ዓመተ ምህረት ባሉት ጊዜያት በወታደራዊ ማፈግፈግ ስም ለወያኔ አስረክቦ በወጣበት ወቅት ነበር። ወታደራዊ ድርቅ በታሪክ ተጠያቂነት ጎልቶ ከሚወጡበት የተሳሳተ ውሳኔዎችና ተግባራት በዋነኛነት ተጠቃሽ ከሚሆኑት ውስጥ ይህ ውሳኔ አንዱ ነው። ወታደራዊ ድርግ ለወያኔ አስከፊ አገዛዝ አመቻችቶ ኢትዮጵያና ህዝቧን አስረክቦ ከሚያስሉት ርካሽ ተግባራቶች ውስጥ ይህ ውሳኔ ተጨባጭ ማረጋገጫ ነው። የወያኔ የኢትዮጵያ ገዥነት ሳይታሰብ በተገኘ ድንገተኛ ድልና ድንጋጤ የተወሰነ ደመነፍሳዊ ውሳኔ እንደነበር ቢነገርም ያኔ ሰርቶበታል። የዚህ ውሳኔ ዋና ዋናዎቹ ተዋናዮቹ ደግሞ ኢትዮጵያና ህዝቧን በመጥላት የሚታወቁት ስብሐት ነጋ፣ መለስ ዜናዊ፣ ስዩም መስፍን፣ አባይ ፀሐይ ወዘተ ነበሩ። እነ ስብሐትና መለስ ዜናዊ በዛን ወቅት ትግራይን ገንጥሎ እንደ ሀገር ማወጅ ውስብስብ ችግሮች ለከፍተኛ ችግር እንደሚያጋልጣቸው ከተረዱ በኋላ ነበር የሚያወዱትንና የሚጠሉትን ኢትዮጵያዊነት እንዲያነሱ ያስገድዳቸው። የኢትዮጵያና ኢትዮጵያዊነት እምብርትና የታሪክ አሻራውን ትግራይ ገንጥሎ ማወጅ ለሶስት ዋና ዋና ችግሮች እንደሚዳርጉ መረዳታቸው ነበር የውሸት ኢትዮጵያዊነት ካባ ስብሐት የደረቡት። የመጀመሪያውና ትልቁ ችግር እንደ ሀገር ዓለም አቀፍ ቁናን ማግኘት አስቸጋሪ መሆኑ፣ ሁለተኛው ትግራይን እንደ ሀገር የሚያቆም የኢኮኖሚ አቅም ደካማ መሆን ሲሆን፣ ሶስተኛው ደግሞ ትግራይ እንደ ሀገር የማቆም ከንቱ አባዜ ከውስጥና ከውጭ የሚነሱ ተቋማት ዘላቂ ሰላም የማያስገኝላቸው መሆናቸውን በማጤን ነበር። የወያኔ ቱባ ባለስልጣኖች እነዚህንና መሰል ችግሮች ሊገጥማቸው እንደሚችል ከተረዱ በኋላ የኛ የበላይነት የተረጋገጠላትና የኛን ኢትዮጵያ መስረተን ጥቅማችን ማስከበር ማረጋገጥ ከቻል ወደ ኢትዮጵያ ውጊያችን እንቀጥል ከሚል ድምዳሜ ደረሱ። ለዚህ ደግሞ ሁለት አበይት ተግባራት መፈጸም እንዳለባቸው ከስምምነት ደረሱ። የመጀመሪያው ተግባር አድርገው ትኩረት ሰጥተው የነበረው ትግራይ ከኢትዮጵያን ገነጥላለን እያሉ በ17 ዓመታት ሲያስተምሩት የነበረውን የትግራይ ህዝብ ድጋፍና አቋምን አገኘን የሚል የውሸት ድራማ መተወን ነበረባቸው። ለዚህ ደግሞ ህዝባዊ ጉባኤ መጥራት ነበር። በትግራይ ውስጥ የነበሩ ደጋፊዎቻቸውን ጉባኤ ጠሩ። የደህንነትና ሰላም፣ የኢኮኖሚና አቅም ደካማ መሆንና የውቅና ጉዳይ ሌሎች ጉዳዮችን ተርትረው በድርጅት ስራ ካሳመኑ በኋላ ወደፊት ውጊያውን እንድንቀጥል የህዝብ ግፊት መጣብን የሚል ማስመሰያ ወደ ተዋጊ ኃይላቸው ቁልቁል ወረወሩት። ሁለተኛው የወያኔ የተግባር ክንውን ወደ አማራው፣ ኦሮሞውና ደቡብ ኢትዮጵያ ሲገባ እንደ ምርኩዝና እንደ በተኑ የሚያገለግሉትን የብሔረሰብ ድርጅቶችን መጠፍጠፍና በግንባር ስም መያዝ ነበር። የዚያን ዘመኑ ይህድን የዛሬው ባህዴን የኦሮሞ ኦህዴድና የደቡብ ኦህዴድን አፈጣጠር የኢህአዴግ ግንባርነት ሚስጥሩ ይኸው ነው። እነዚህ የወያኔ አገልጋይ የሆኑ የብሔረሰብ ድርጅቶች በኢትዮጵያ ህዝብ ዘንድ ተለቃፊ የሚል መጠሪያ የተሰጠበት ምክንያቱም ይኸው ነበር። ወያኔ እነዚህን ሁሉ ጉዞዎችን ካለፈ በኋላ በታክቲክ ደረጃ ኢትዮጵያንና ኢትዮጵያዊነትን ይዞ በስትራቴጂ ደረጃ ደግሞ ጸረ ኢትዮጵያና ጸረ ኢትዮጵያዊነት በውስጡ ሰንቆ በ1983 ዓ.ም ወደ ስልጣን ማማው ተፈናጠጠ። አሁንም እደግመዋለሁ፣ ወያኔ በአጭር ጊዜ ፕሮግራሙ የማይወደውንና የሚጠላውን ኢትዮጵያንና ኢትዮጵያዊነትን ለጊዜያዊ ጥቅም ሲል የያዘ ቢመስልም የረጅም ጊዜ እቅዱ ኢትዮጵያን ማፈራረስና ህዝቧን መበታተን ነው። ድህረ 1983 ዓ.ም የወያኔ ተግባራት ኢትዮጵያን በማፈራረስና ህዝቧን በመበታተን ላይ ያነጣጠሩና ያለሙ መሆናቸውን መካት ትልቅ ስህተት ነው። ጭፍን የወያኔ አፍቃሪዎችና የመሸባቸው ካድሮች ወያኔ መስዋዕት ከመሆን ያለፈ ምን በደላችሁ ሲሉን የሌባ አይነ ደረቅ መልሶ ልብ ያደርቅ እያልን ድህረ 1983 ዓ.ም የወያኔ ጸረ ኢትዮጵያዊነትና ጸረ ኢትዮጵያ ይሁላችሁ ልንላቸው ግድ ይለናል። ወያኔ ቅድመ 1983 ዓ.ም የኤርትራ ጥያቄ ቅኝ ግዛት ጥያቄ ስለሆነ መፍትሄው መገንጠል ብቻ ነው እያለ ሲያንቀረቅረው የነበረውን የወረቀት ላይ ሰነዱና ያንደበት ልሳኑን ወደ ተግባር የቀየረበት የስልጣን ዘመኑ ነው። ለዘመናት በወንድማማችነትና በእህትማማችነት የኖረን የኤርትራና የኢትዮጵያን ህዝብን በማይመረጥ ምርጫ ባርነት ወይስ ነጻነት የሚል ያለያየ ጸረ ኢትዮጵያና ጸረ ኤርትራ የሆነና በተኩላ የሚመሰል ቡድን ነው። ኢትዮጵያንም ያለ ባህር በር የምትኖር ሀገር አደረገ። ይኸው የወያኔ ውሳኔ በኤርትራና ኢትዮጵያ ህዝብ ዘላቂ ሰላምን ከማምጣት አንጻር የቃኘው መፍትሄ ሳይሆን የጠበኝነት ውሳኔ ነበር። ኤርትራን ከኢትዮጵያ የመገንጠል የወያኔ ተግባር የጠላትነት ውሳኔ ነው ከሚያስብሉት በርካታ ሂደቶች ውስጥ ለይስሙላ ቢሆን በህዝብ ተመርጫለሁ የሚል ማስተባበያ እንኳን መስጠት በማይችልበትና ገና የሽግግር መንግስት ነኝ በሚልበት ጊዜ መሆኑ ሚስጥር ነው። ወያኔ ግዛትን የማፈራረስ ህዝብን የማለያት አባዜው ድህረ 1983 ዓ.ም በኤርትራ ብቻ ተገድቦ የቆመ ጉዳይ አይደለም። ከጎንደር ወደ ሱዳን ከህዝቡ ቅና ውጪ እንዲካለል የተደረገ መሬትም የወያኔ ኢትዮጵያን የማፈራረስና የማዳከም ሌላው እኩይ ተግባሩ ነው። ከጎንደርና ከወሎ ግዛቶች ወደ ትግራይ ክልል እንዲካለል የተደረጉ መሬቶችም የወያኔ ታላቋን ትግራይን የመገንባት ድብቅ ሴራው አካል ነው። እንግዲህ ኢትዮጵያ ሲባል የቆዳ ስፋትና የግዛት ክልሏ እንዲሁም ህዝቧ ብቻ ናቸው። ወያኔ መስዋዕትነት ከፍሎ ለዚያ በቃን እንጂ ምን በደለ ለሚሉን ወያኔ የተፈጠረው ኢትዮጵያን ለማስፋትና ለማፈራረስ እንጂ ለሌላ እንዳልሆነ ከዚህና ከነዚህ የበለጡ ማስረጃዎችን ማቅረብ አይቻልም። የወያኔ ታጋዎች ኤርትራን ከኢትዮጵያን በማስገንጠል ኢትዮጵያን ባህር በር አልባ በማድረግ የኢትዮጵያን አካል ለሱዳን እየቆረሱ በመስጠት ከሆነ ህይወታቸው ያለፈው ሞት እንጂ መስዋዕትነት ሊሆን አይችልም። ህዝብ የሀገር ሉና ዋልታና ማገር ነው። ህዝብ ያለ ሀገር፣ ሀገርም ያለ ህዝብ የማይታሰቡ ነገሮች ናቸው። ወያኔ የኢትዮጵያን አካላዊ መጠን ለማጨማደድና ለማዳከም እንቅልፉን አጥቶ እንደሰራ ሁሉ የህዝቧንም ሉና ከፈተና ውስጥ የሚያስገቡ በርካታ ጥረቶች ተደርገዋል። የመከፋፈልና የእርስ በርስ ግጭቶች መቆስቆስ ዋነኛ በህዝብ ላይ የተነጣጠረ ተግባር ነው። በቋንቋ፣ በጎሳ፣ በሃይማኖት ወዘተ ኢትዮጵያውያንን እየከፋፈለ አጋጅቷል። በርካታ ግጭቶችን መርቷል። በአማራውና ኦሮሞ መካከል የጥላቻ መርዝን በመርጨት አጫርሷል። አኝዋክና ኒውዮር፣ ኦሮሞና ሶማሌ፣ አፋርና ይሳ፣ አማራና ቅማንት ወዘተ የወያኔ የግጭት ኢላማዎች ተጠቃሾች ናቸው። ወያኔ የትግራይን ህዝብም ከሌላው የኢትዮጵያ ህዝብ እንዲለያይ ያላደረገው ጥረት የለም። ወያኔ በቀጥታም ይሁን በተዘዋዋሪ መንገድ የኢትዮጵያን ህዝብ በተለያየ መከፋፈያ መንገዶች በመምረጥ መንግስታዊ መዋቅሮችን ሳይቀር ተጠቅሟል። ወያኔ መንግስታዊ አካል ሆኖ ለምን ህዝብን በቋንቋ በጎሳ በሃይማኖት ወዘተ እየከፋፈለ ያጫርሳል የሚል የዋህ ጥያቄዎች በብዙዎች ሲነሳ ይደመጣል። መልሱ ባጭሩ ወያኔ በህዝብ መፈቃቀርና መተሳሰብ ህልውና ስለማይኖረው ነው የሚል ይሆናል። በሌላ በኩል የህዝቦች መፈቃቀር መቻቻል እንዲሁም መተባበርና መተሳሰብ የዲሞክራሲ እሴቶች ናቸው። ወያኔ ደግሞ ጸረ ዲሞክራሲ ነው። ስለዚህ የዲሞክራሲ እሴቶች በህዝብ ውስጥ መስረጽ እንደሌለባቸው በጽኑ ያምናል። ስለዚህ ያጠፋቸዋል። በኢትዮጵያ ህዝብ መካከል ጥላቻና ለመግባባት መፈጠር የወያኔ አጭር ጊዜ እቅድ መሰረት የስልጣን እድሜው ማራዘሚያ አድርጎ መጠቀሚያው መሆኑና በረጅም ጊዜ እቅዱ ደግሞ ኢትዮጵያን ለማጥፋትና ለማፈራረስ የሚጠቀምበት ቅድመ ሁኔታው መሆኑን ባንክሮ መረዳት ይገባል። ዛሬ የዜጎች ክብር መዋረድ፣ የሰብአዊ መብቶች መደፍጠር፣ የፍትህ ደርዛው መጥፋት፣ የሀብት ክፍፍል ስርዓት ኢፍትሃዊ መሆን ገደብ እያጣ በሄደበት የሰው ልጅ መሰረታዊ መብቶች የሚባሉት የመናገር፣ የመጻፍ፣ የመሰብሰብ፣ የመደራጀት ወዘተ ደብዛቸው በጠፋበት ወቅት ወያኔ ምን በደለ ምን አደረገ እያሉ በየመድረኩ መጮ የህዝብን ንቀት ነው። የወያኔ ጸረ ኢትዮጵያዊነትና ጸረ ህዝብነት አግጥጦ በወጣበት ወቅት ወያኔ ምን አደረገ ብሎ ማሳመን የሚቻልበት ሁናቴ የለም። Thank you.
አብረን እንነሳ ከዘለዳው ችግራችንም አንድልማችንም ያው ነው አንዱን ከሌላኛው የማንለያየው ማጭበርበር ማታለል የማያስፈልገው እውነተኛው ትግል ህይወት ጠያቂ ነው የትም ሸሽቷል ወጣ ያለው ባገሩ ነው የተቆራኘ ነው እጣችን እርስ በርስ አንዱ ኋላ ቢቀር ሌላው ተንደርድሮ የትም አይችል ሊደርስ አንደኛው ባጠፋው ሌላው ይወቀሳል ሌላኛው ባለማው ሁሉም ይወደሳል አንድ ነው እጣችን ወይ መልማት ወይ መጥፋት በሌለ ነገር ላይ አያሻም መጓተት እንቁም ተባብረን ለሐቀኛ ትግል እኔ ለኔ ሳይሆን እኛ ለኛ እንበል እንደቁም ተባብረን ለሐቀኛ ትግል እኔ ለኔ ሳይሆን እኛ ለኛ እንበል የለየላቸውን የሀገር ጠላቶች ያቸው ለይተህ ተከፋፍሎ ኑሮ ይሰልችህ ይምረርህ ነፃነት ክንጠብቅ ለአገር ተሰውተህ ተማመን በሕዝብህ ተማመን በራስህ ኑሮውን የሚያከብር እምነቱን ያጸና ሕይወትን ለማደስ አይፈጥርም ችግርን አይለግምም በራስ ራስ የራስ ሌባ ከሆነ ሰራቂ ቢያስመስልም እንኳ ሊሆን ይሳነዋል ለሌላው አሳቢ አዛኝ ተጨናቂ የምድር አፈር ጭቃ በሰውነቱ ላይ ለቅልቆ ለቅልቆ የማይመስል ነገር የሌላውን ጉድፍ ልጥረቅ ሲል ተጨንቆ ትግልን ሳይደፍር እንዴት ሰው ለራሱ በራሱ ይዋሻል ባፉ ወርዶ ጠምዶ በጠላው ይሸሻል ካልታመመ በቀር ጤናው ካልተነካ ውሽንፍር ላይ ቆሞ ማንም ሰው አይረካ ትግሉ ሰው እያሻ ለአገር የሚሠራ ለምን ዞር በላት በል እንዋል ባተካራ ለማይቀረው ነገር ሕዝብ አውቆ ሲነሣ እውነቱን ተረድቶ ለሚያስተካክለው አዋራውን ጠርጎ ቅጠሉን ጐትቶ ገትሮ ድንጋዩን ነቅሎ ትግሉን ጉቶ ምን ያቀዣብራል የባጡን የቈጡን ጊዜው ደርሶ ሊታይ ሁሉም ያውቀው ልኩን የተቈራኘ ነው ዕጣችን እርስ በርስ ጊዜ ባመጣብን ማንም ማንን አይከስ ይልቅ ሕዝባችንን እናብቃው ለክብሩ እንደ ሰው ሰው ሆኖ ይኖር በሀገሩ ሕዝበኝነት ለውጥን አይተካም ለለውጥም ዋስትና አይሆንም ጆሮ ያለው ይስማ ማንበብ የሚችለው ሁሉ ያንብ የኢትዮጵያ የፖለቲካ ሁኔታ ቀውስ አዘል መሆኑን ቀጥሎ ነገን የለውጥ አምጪ አልያም ውጥንቅጥን አንጋሽ ሊያደርግ በሚችል ማጠፊያ ላይ ቆሞ ይገኛል የሚወሰደው እርምጃ መጪውን ሂደት ሊወስን መቻሉ ግልጽ ነውና ከወዲሁ ሁኔታውን በሚገባ አጢኖ ከስሜታዊነትና ህዝባዊነት ጀብደኝነትም ራቅ ብሎ መገኘትን መዘጋጀትን ይጠይቃል። አዲሱ ሹም ከመጣ ጀምሮ መደረግ ያለባቸውን አጽንኦት ሰጥተን ስናቀርብ ስናሳስብ የባጀነውን መረዳት ያቃታቸው ስሜተኛ ክፍሎች ሹሙን ተጻረሩት አደናቀፉት ሲሉም ተደምጠዋል። ሌላም ትችትና ውግዘት አወርደውብናል። የፖለቲካ ጀብደኝነት ፍሬው ገለባ ነው። ህዝበኛ መሆን ሰው የሚፈልገው ሊሆን ቢችል ባይችል አቋም ብሎ መለፈፍ የህዝቡን ቀልብ በቃላት ለመሳብ ማተኮር ህዝባዊ እርምጃዎችን መውሰድ ሳይሆን ህዝባዊ መስሎ ለመታየት መጣር ሁሉም ተጨባጭ የለውጥ እርምጃን አይተካም ለለውጥም ዋስትና አይሆንም። አዲሱ ሹም ብዙ ባለስልጣኖች ባልተገኙበት የወያኔ ፓርላማ ለሁለት ሰዓት ተኩል ያደረገው ንግግር ለዚህ ነጥብ ጫና እንድንሰጥ ያስገድደናል። በወያኔዎች ላይ የተሰነዘረው ትችትና ክስ ማን ላይ ቆመሽ ማንን ታሚያለሽ አንደምታ እንዳለው ሊሸፍነው አልቻለም። እየተካሄደ ላለው የእርስ በርስ ግጭት ወያኔ ተጠያቂ መሆኑን በህዝብ ላይ ሽብርና ግፍ የፈጸመው ወያኔ መሆኑን ለምን እስረኛ ተፈታ ብለው የሚበሳጩ ወያኔዎች መኖራቸውን የምናውቀውም ይሆን በይፋ ነግሯቸዋል። ይህ ሁሉ የወያኔ አክራሪዎችን የሚያስደስት ንግግር አይደለም። ወያኔዎች የአልጀርስን ስምምነት ተቀብሎ መሬታችንን ለሻቢያ ሊሰጥ ወስኗል ብለው በሹሙ ላይ ክስ እያሰራጩ ናቸው። በወያኔ ጥላቻ የተነሳ ለአዲሱ ሹም ድጋፍ ሊሰጡ የወሰኑ ጥቂቶች አይደሉም።
በተጨባጭ ግን ለተቆጣው ያኔ መከታሊ ሆኑ ይችላል ወይ ለሚለው መልሱ ቀላል አው እንዳልሆነ የምናውቀው ነው። ወያኔ የህዝብን ተቃውሞ በኃይል መጥቶ በማፈን ላይ አሁንም ጽኑነት አለው። ያልተደራጀና ጽኑ መሰረት የሌለው ድጋፍ ደግሞ ከነፋስ አያድንም። በ1997 ምርጫ ወቅት የተቃዋሚ መሪ ተብዮች ሁሉ በአሜሪካ ላይ እምነትን ጥለው አንታሰርም፣ ምርጫ ካሸነፍንም አሜሪካ ውጤቱን ያስከብርልናል ያሉት በተጨባጭ አሜሪካ ለማንም ታማኝነት እንደሌላትና ካሸናፊውና ባለጉልበት ጋር እንደምትቆም መረዳት ተገደዋል። የአሜሪካ ወዳጆች ከኢራኑ ሻህ እስከ መቡቱና ሙባረክ ተመሳሳይ ግንዛቤን ከውድቀታቸው ጋር ማግኘታቸውን የምንረሳው አይደለም። ለለውጥ ዋስትና የህዝብ ትግልና ድጋፍ ነው። ህዝብን ከጎን ማሰለፍን ይጠይቃል። በተጨባጭ በኢትዮጵያ ሁኔታ ደጋግመን ስንል እንደቆየነው የህዝብ ፍላጎቶችን ማሟላትና ከህዝብ ጎን መሰለፍ መቻል ያስፈልጋል። የቃላት ድርድርና ጀብደኝነት ቦታ የላቸውም። ለመሰረታዊ ችግሮች መሰረታዊ መፍትሄዎችን ማቅረብና ህዝብን ከለውጡ ጥረት ጎን ማሰለፍ ያሻል። ህዝብ ላመነበት ለውጥ ላመነበት ትግል ህይወቱንም ድረስ የሚለግስ መሆኑ ይታወቃል። በቅድሚያ ይወሰዱ ያልናቸው እርምጃዎች ይህን የሚያረጋግጡ ናቸው። አዲሱ ሹም በርግጥ በአሜሪካኖች ታጅቶ የቀረበና የተወሰኑ ወያኔዎችም ይሁን ብለው የተቀበሉት ነው። የህዝብ ትግል የፈጠረውን የለውጥ ሁኔታና የወያኔን ቀውስ ለመቆጣጠር ታቅዶ መምጣቱ ክርክርን ጋባዥ አይደለም። የሀገራችንን ተጨባጭ ሁኔታ ከስሜታዊና ግልብ ግምጋሜ ውጭ በተጨባጭ ታማኝ መረጃ መሰረት የምናውቀው ክፍሎች ህዝባዊ እርምጃዎች በአስቸኳይ ካልተወሰዱ የነቶሎ ቶሎ ቤት ውጤት ሊመጣ መቻሉ በግልጽ ይታየናል። ትንግርት ሳይሆን ሳይንሳዊ ግንዛቤና ትንተናም ነው። አሁንም ቢሆን ስልጣን በወያኔ እጅ መሆኑን የሚስቱ ዓለማቸው የኛ አይደለም። ጦሩና አፋኝ ኃይሉ ኢኮኖሚ ወዘተ በወያኔ እጅ ነው። ይህን መጻረርና ለውጥን ማስፈን ወያኔን መነጠልና ማሽመድመድ የሚቻለው የህዝብ ሙሉ ድጋፍና ተሳትፎ ባለቤት ሊኮን ሲቻል ብቻ ነው። ተነካን ተደፈርን ባይ ባለስልጣን የሆኑት አክራሪ ወያኔዎች ነገ እርምጃ ሊወስዱ ቢነሱ እየተነጋገሩበት ነው በጉዳዩ አሜሪካ ሹሙን ሊያድነው ጣቱን የሚያነሳ አይሆንም። የወያኔን አገልጋይ ሚና ማጣት ፈላጊዎች አልሆኑምና ለኢትዮጵያ ሲሉ ብሔራዊ ጥቅማቸውን በጥቂቱም የሚጎዱ ይሆናሉ ብሎ መጠበቅ ሞኝነት ነው። በመሆኑም አዲሱ ሹም ሊመካ የሚጥረው በራሳችን ህዝብ ሆኖ ሳለ የህዝብ ጥያቄን ምላሽ ለመስጠት በሚገባ በመንቀሳቀስ እውን ከወያኔ ተርያ አማራጭን ፈላጊነቱን ሊያሳምን መሰማራት አለበት ማለት ነው። ከዚህም በመነሳት ነው መሰረታዊ ጥያቄዎች ይሟሉ ዘንድ ስንደረደር የቆየ ነው። ከጭፍን ድጋፍና ከተስፈኝነት ጎዳናም የራቀ ነው። መጠርጠር ሲያንስ ነውም ያልነው በተጨባጭ ሁሉም የፖለቲካ እስረኞችን መፍታት ቀነቀጠሮ የሚሰጠው መሆን የለበትም። የኢሃፓን እስረኞች ጉዳይ ማንሳት ወያኔን ያናድዳል ወይም የት እንዳሉ አናውቅም ማለት አሳማኝ ምክንያት መስጠት አይደለም። ህገወጥ ውሳኔ ተደርጎባቸው አሁንም ታስረው ያሉም መለቀቅና ግብረ ስየልም መቆም ይገባዋል። ጸረ ህዝብ አዋጆችና ድንጋጌዎች ጸረ ሽብርተኛ፣ ነጻ ፕሬሱን አፋኝ፣ ሰርቶ አደሩን ጨቋኝ፣ ግብረሰናይ ድርጅቶችን አደናቃፊ ወዘተ ሳይውል ሳያድር መሻር ይገባቸዋል። የእርስ በርስ ግጭትን ወያኔ ራሱ እያስፋፋ ከሆነ ለዚህ መሰረት የሆኑት ህጎችና ድንጋጌዎች ሁሉ መሻር ያስፈልጋቸዋል ማለትም ነው። ህዝብን ጨፍጫፊ ልዩ ኃይል አይነት ሚሊሻዎችን ማፍረስ፣ ህዝቡ በድህነት እየማቀቀ ባለበት ገንዘብ የለንም ማለቱና በዚያውም ገንዘብ ዘራፊዎቹን መሾሙ አብሮ የሚሄድ ባለመሆኑ በከባድ ሙስና ተዘፍቀው ኢትዮጵያን የበዘበዙትን ሁሉ በቁጥጥር አስገብቶ ገንዘቡን ማስመለስ፣ እነዚህን መሰል እርምጃዎችን ለመውሰድ መነሳቱና ፍላጎት ማሳየቱ መንቀሳቀሱ ባዶ ህዝባዊነት ሳይሆን የህዝብን ድጋፍ የሚያስገኙ እርምጃዎች ይሆናሉ። ምናልባትም ይህ የህዝብ ድጋፍ የባዳኑንም አቅጣጫ ሊያስቀይር የሚችል ይሆናል። ከዚህ በተያያዘ ዋናው መልህቁ እንበለውና ለህዝባዊ ሽግግር ተጨባጭ ገንቢ እርምጃዎችን መውሰድ ነው። የህዝብና የተቃዋሚዎችን የጋራ ሚና ለመቀማት ለመተካት ጥረቱ መቆም አለበት። ተቃዋሚ ድርጅቶች ነን የሚሉ ግን በተናጠል የስልጣን ፍርፋሪ ሊቀራመቱ የተነሱትንም የጋራ የህዝብ ጥረት ላይ ጋሪጣ እንዳይሆኑ መምከር ማስጠንቀቅም ተገቢ ይሆናል። አብዩ ጉዳይ ግን አሁንም ኃይል የወያኔ ሆኖ መገኘቱ ነውና ይህን ኃይል ህዝባዊ ኃይል በተደራጀና በጽኑ መልክ ተቋቁሞ የሚያሸንፍበትን መንገድ መሻት የጋራ ግዳጃችን ሆኖ ይገኛል። ይህን በተመለከተና አገራዊ ጠቀሜታ ባለው ግቡን ባወቀና ባልተወናበደ ጥረት ተካፋይ ለመሆን ሁሌም ዝግጁ መሆናችንን ህዝብ የሚያውቀው ነው። ህዝብን የሚተኩ ምርጦች ነን ባዮችን መቼም ቢሆን መች እንደማንቀበል ደግሞ ደማችንን ገብረን አሳይተናልና ማንም ሊጠይቀን አይችልም። ለውጥ ፈላጊዎች ስልጣናቸውን ከህዝብ ይሁንታ ካገናኙና ከህዝቡ ጎን በቃል ሳይሆን በገቢር ከተሰለፉ ፍሬ ያለው እንቅስቃሴ ሊኖራቸው ይችላሉ። ነገ ጠዋት ስንነሳ ስለወያኔ መፈንቅልና ስለግለሰቦች መታፈስ መታሰር ለመስማት ፍላጎት የለንም። የእስራት አፈናና ግድያ ጊዜ በሐቅ እንዲያከትም ግን የህዝብን ፍላጎት አሟልቶ ህዝብን ተገናድርጎ ለህዝብ ጥያቄዎች ተጨባጭ ምላሽ ሰጥቶ አዎ ትሁትም ሆኖ መገኘትን የግድ ይላል። የታሪክ አተላዎችን አጥፎ ሽግግር ማለቱ ምጸት በመሆኑ አያስቀንም። ጥያቄያችን ብሶታችን የህዝብ ነውና ለዚህ መፍትሄ ሳይሰጥ ለግለሰብ ላይ ታች ዳንኪራ አጀብ ልንሆንም መጠበቅ የለበትም። አዲሱ ሹም ያሉትን ችግሮች በንግግሩ ጠቅሷል። በተግባር ሊያስወግዳቸው ይነሳና የህዝብን ድጋፍ ያገኝ። ለህዝብ ስልጣንን ለማስረከብ ህዝብን ተገናድርጎ ይጣር። ውዳሴ ከንቱ ሌላ፣ ህዝባዊ ድጋፍ ሌላ። ይህን አለመረዳት በህዝበኝነት መጨፈን መሆኑም ግልጽ ነውና ይህ ሁኔታ ይወገድ እንላለን። ወያኔ የቁርጡ ቀን እየመጣበት ነውና በቀላሉና በሰላም ስልጣኑን አይለቀም። ይህንን ሙሉ በሙሉ ስለምናምንበት መፍትሄ የምንለው ይህን መሰረት ያደረገ እንጂ ወያኔ ሊሞት የሚያጣጥር አቅመቢስ አውሬ ነው የሚለውን ግምጋሜ አይደለም። የወያኔን መደገፊያ ተቋሞችና ህጎች ውድቅ ማድረጉ መቅደም አለበት። የወያኔን ህገ መንግስት ተብዬ ሰነድ መሰረት እናደርጋለን እንጠብቃለን ብሎ መለፈፍና ለውጥ እንፈልጋለን ብሎ መሰየም የሚጣጣሙ አይደሉም። ጠርጥር ይላል የሀገራችን ሰው። ጥርጣሬያችን በቃል ብቻ ሳይሆን በተጨባጭ ህዝባዊ እርምጃዎች ከተነሱ ከህዝባችን ጎን እንደተለመደው ቆመን ትግላችን ይቀጥላል። አሁንም የምናደርገው ይህንኑ ነው። ትግል ለህዝባዊ ዴሞክራሲ፣ ለህዝባዊ መንግስት። ጸረ ወያኔ ህዝባዊ ትግላችን ጠንክሮ ተፋፍሞ ይቀጥል።
ትንግርተኛው ሰላይ ካሳይ ዙሪያው ገደል ሆኖ በወያኔ መንደር ስሩ ተነቃንቆ ውርቀቱን ሲያቃጭል እፎይታን ለማግኘት መፍትሄ ያለውን ሁሉ ለመሰጓድ ሲጥር አፉን ከመክፈቱ አይና ጣቅፈቱ እያሳበቀበት ጉዞው ሲሆንበት በጥሙ እያዳፋው ከሰዓት ወደ ረመጥ ከእግሩ ሳት ሲነድ ቀውጤው ሲበዛበት ልክ እንደ ያን ጊዜው በነጥላ ጦሶች በ97 ወያኔን አድነው የስርት ግሉን የስርት መቀሉን ትግል እንዳደናቀፉት ይሄውና ዛሬም ለከርስ ያደሩቱ የታሪክ አተላዎች እጅ ዘረጉለት ከጫማው ተደፍተው ፍርፋሪ ለመልቀም ጭላጩን ለመላስ ተደረደሩለት። ከዚያማ እነክደት ጌጡ እኔ በልጥ እየተባባሉ አፈዳሪት ሞልተው ኮያኔ ለመግባት በጥልፊያ ሲሾሩ እድሜ ለይሃባ እድሜ ለፍኖተ ተጋልጦ ሚስጥሩ የማስታወቅ የማስጠንቀቃው ደወለ ባንድ ጊዜ ተስፋፍቶ ከህዝብ በመድረሱ አዎ ቁርጡን ይወቁት ከርሳደሮች ሁሉ ገና ተጀምሩ ሙኝታቸው ሲሆነ ይታየናልና ብላሽ እናከልቱ ገና ብዙም ሳይረቅ የክደት ሴራቸው ተቀጭቶ ባጭሩ ጉድኮ ነው ገበዝ ይሄ ዶክተር ተብዬው ትንግርተኛው ሰላይ ያምልኮተ ሰይጣን አባይ ጠንቋይ አማይ የባዕድ ቅጥመኛ ያፈና ሰላዮች ምርት የአገር ህልውናን ለባዕድ ቀጣሪው አሳልፎ የሚሰጥ በለሆሳስ ድምፁ በስንጥቅ ምላሱ የእባብ መርዝ የሚረጭ የተቀጣጠለውን የአመፃ ትግል አፋጇ ደርዞ በረደለሽ ዲስኮር አገራዊን አመፅ እንደ ቅቤ አቅልጦ ውድ አገራችንን ለህዝቦቿ ሲኦል ለባዕዳን ምቹ እንድትሆን ፈልጎ ወያኔን ሲታደግ ሰላዩ ኮሮኔል ህዝቡና አገሩን አጋልጥም አክዶ ለቀጣሪው ባዕዳን ለድርጅቱ ህዋት በቃል ኪዳኑ ቆሞ በስልጣን ሊያቆየው ወያኔን ጎትቶ እንዳይሞት ተከላክሎ ይኸውላችሁ ይሁት ራይታችሁ ይዘላል ካዲ ባንዶችን ለቃቅሞ ሰብስቦ በምዕራባውያን ድጋፍ በሞሳድ ነጭ ለባሽ መድረክ ተዘጋጅቶ ስለዚህ ወገኔ እየሞተ ያለውን በስብሶ የገማውን የዘረኛውን ስርዓት ከስሩ ነቃቅሎ ዳግም እንዳይመጣ መቃብር ለማስገባት እንዲሁም በቦታው ሶሻል ዲሞክራሲን በአዲስ ለመዘርጋት ቆርጠን በመነሳት ለደቂቃም ቢሆን ጭራሽ ሳንሳላች የኢትዮጵያ እናታችን በዜግነት ግዳጅ እንድንታደጋት የታሪክ አደራው በወጣቱ ትከሻ አሁንም ነውና ከሱም በላይ ለአገር ታግሎ ለመሰዋት ድራሽ የለምና በያፓ ዙሪያ እስቲ ተደራጅተን በአንድ ተሰባስበን ትግሉን እናፋፍም በአራቱም ማዕዘናት ክብሪቱን ለኩሰን።
Yeah, hold on, let's go.